ወደሚቀጥለው ዘገባ እንሄዳለን። በፋሽስት ወረራ ዘመን በበርካታ የጦር ወንጀለኞች ተጠያቂ ለሆኑት ለሩዶልፍ ግራዚያኒ መታሰቢያ በአንዲት የኢጣሊያ ከተማ የመናፈሻ ፓርክ መሰራቱን በመቃወም ባደረጉት እንቅስቃሴ ኢትዮጵያውያንና ደጋፊዎቻቸው ተፈረደላቸው። አሉላ ከበደ ማምሻውን የኢትዮጵያውያን ዓለም አቀፍ ማህበር ዋና ስራ አስኪያጅ አነጋግሮ ተከታዩን አጠናቅሯል።
አቶ ኪዳኔ አለማየሁ፣ ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለው ማህበር ዋና ስራ አስኪያጅ፣ በዓለም አቀፍ ደረጃ ለአመታት የተደረገ እንቅስቃሴ ከትላንት በስቲያ ማክሰኞ ምላሽ አግኝቷል። በቅድሚያ እንኳን ደስ ያለው።
እንኳን አብሮ ደስ አለና አሉላ፣ በጣም አመሰግናለሁ።
በፋሽስት የቅኝ ግዛት ወረራ ዘመን ከቤንቶ ሙሶሎኒ ግንባር ቀደም የጦር መሪዎች አንዱ ይልቁንም በየካቲት 12 ምጽዋን በመዝ እንዲያልቁ የወሰኑበትን ጨምሮ በበርካታ ወንጀሎች የሚጠየቁ ለሆኑት ማርሻል ሩዶልፎ ግራዚያኒ የዛሬ 5 ዓመት ግድም እንደ አውሮፓውያን የዘመን አቆጣጠር በ2012 በጣሊያኗ አስሌ መናፈሻ መታሰቢያ እንዲቆምላቸው መደረጉን በመቃወም ተከታታይ የተቃውሞ እንቅስቃሴ አድርጋችሁ ቀደም ብዬ የገለጽኩት የጣሊያን ፍርድ ቤት ወስኖላቸዋል። እስኪ የፍርዱን ውሳኔ ምንነት ያስጨብጡን። የተፈረደባቸው እነማን ናቸው? ተጠያቂ የተደረጉበት ወንጀል ምንድን ነው?
አዎ፣ በጣም አመሰግናለሁኝ በእውነቱ ለዚህ ላሳሉላ። መጀመሪያ በግልጽ እንደው ለማሳወቅ የኢትዮጵያ ጨፍጣፊ ቡቸር ኦፍ ኢትዮጵያ ነው የሚባለው ሩዶልፎ ግራዚያኒ በዚህ ለሚታወቀው ደግሞ በጣሊያን መንግስትም እንዲሁ በፋሽስቶቹ አንዳንድ ጣሊያኖችን ላይ ወንጀል ስለፈጸሙ 19 ዓመት እስራት ተፈርዶበት ነበር። ግን 1 ዓመት ያህል ገደማ ከታሰረ በኋላ የተለቀቀ ነው። በቀደም ዕለት የተወሰነው አንደኛ የአሽሌ ከተማ ከንቲባ ኤርኮሌ ጂሪ ይባላሉ እና እሳቸው ናቸው እንግዲህ ያንን መታሰቢያ ሞዞሊየም በእንግሊዝኛ አቆጣጠር እና መናፈሻ ፓርክ ያሰሩ ናቸው። በእሳቸው ላይ የ8 ወሮች እስራትና የ120 ዩሮ ቅጣት ተፈርዶባቸዋል። ሌሎች ደግሞ 2 የከተማው ምክር ቤት አባሎች ፔፐሮኒ እና ፎሮዞኒ የሚባሉ በእያንዳንዳቸው የ6 ወሮች እስራትና የ80 ዩሮ ቅጣት ተፈርዶባቸዋል። 3ኛ ተከሳሾቹ ለ5 ዓመት ከመንግስት ስራ እንዲወገዱ ተፈርዷል። 4ኛ ተከሳሾቹ የፋሽስት ተቃዋሚ ለሆነው አንፒ ANPI ነው እንትኑ የጣሊያ የፋሽስት ተቃዋሚ የሆነ ነው ለሱ 8000 ዩሮ እንዲከፍሉ ተፈርዶባቸዋል።
አሁን ያሉት ማህበር ጣሊያናዊ ድርጅት ነው የሚገልጸው።
አዎ፣ የጣሊያናዊ ተቃም ሆኖ በኢትዮጵያ ላይ ለደረሰው የጦር ወንጀል ሁሉ እናደርገው ጥረት ደጋፊያችን ነው። የሚያስገርም ነገር ነው። እሱ ብቻ ሳይሆኑ ሌሎች ደግሞ ነዋሪ የሆኑ ካርሜሎ ክሬሽንስ የሚባል ቫሌሪዮ ቼሪያችማ እዛ ፊልም አንስቶ ደብረ ሊባኖስ ገዳም ድረስ ሄዶ ፊልም ያነሳ ነው። በእውነቱ ለእኛ በቃ እንደ ጀግና እንደ ማንኛውም ኢትዮጵያዊ የሚታገልልን ሰው ነው። እና ወደ ፍርዱ ልመለስና 5ኛና የመጨረሻው ክሱን ላቀረበባቸው መስሪያ ቤት 1800 ዩሮ እንዲከፍሉ ተፈርዷል። እንግዲህ የፍርዱ ነገር ይሄ ነው። ዋናው ቁም ነገር ግን ኢጣሊያ እንደ ሀገር በኢትዮጵያ ላይ 2 ጊዜ ጦርነት የከፈተች ያ አልተሳካላትም። አሁን ተመልሳ ለኢትዮጵያ ጉዳይ ፍትህ በሚያስገኝ ፍርድ ቤት እንዲህ ያለ ደረጃ መድረሱ በእውነቱ መቼም በመደጋገም እግዚአብሔር ይመስገን የሚያስገኝ ነው። ይሄ እንደው የአንድ ሰው የሚጥቅስ ሰው ውጤት ሳይሆን ብዙ ኢትዮጵያውያን ወደ 30 ከተሞች የካቲት 12 ቀን ክብረ በዓሉ ይህንንም በማስታወስ መዘከሩ መገናኛ ብዙሀን ቪኦኤም ዶቼ ቬለም እና ሌሎችም በዚህ ጉዳይ ላይ ለሚያደርጉት ጥረት በእውነቱ ይሄ አንድ የእነሱም አስተዋጽኦ ስለሆነ ምስጋና ይገባቸዋል።
አቶ ኪዳኔ፣ ካሳ እንዲከፈልበት በሚጠየቅ ወንጀል የሚጠየቅ አስተዳደር ከፍተኛ የጦር መሪ የነበሩ ሰው መታሰቢያ መናፈሻ በመቋቋሙ ያን ክብር የሚያዋርድ ሁኔታ በመቃወም ያደረጋችሁት ነው ይህን ፍርድ ያገኘው። ዋናው ጥያቄያችሁ በተደጋጋሚ እርስዎ እንደጠቀሱት ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለውን ማህበራችሁን እንቅስቃሴዎች በራዲዮ ጣቢያችን ጠይቀን እናውቃለንና የጣሊያን መንግስት ተገቢውን ካሳ ለኢትዮጵያ አልከፈለም፣ የተዘረፈው ንብረት አልተመለሰም፣ ቫቲካን ኢትዮጵያን መጠየቅ አለባት የሚሉ አበይት ጥያቄዎቻችሁ የትላንት ወዲያው ፍርድ ምን ተስፋ ሰጪ ሆኗል? ምንስ ቀጣይ ተቃዋሚዎች አሏችሁ?
እንዳልከው ታዲያ ይሄ አሁን በቀደም ላይ ተሰጠው ፍርድ የመጀመሪያው በርከፋች የሆነ የሚያበረታታ ፍትሃዊ ሂደት ነው እና አሁን የጣሊያን መንግስትም ፍርድ ቤቱም የኢትዮጵያን ጉዳይ አጠክሮ በቁም ነገር ያዘው መሆኑን የሚያመለክት ነው። እና ለቀርቡት ዋና ዋና አላማዎች አንተ ለተቀፍካቸው ሁሉ ጥረታችን ይቀጥላል። በዚህ ምክንያት እኛ ኢትዮጵያውያን ብቻ ሳንሆን የኢትዮጵያ ወዳጆች የሆኑ ሁሉ ተበረታተው ጥረታቸውን እንዲያጎለብቱ እንዲያጠናክሩ በጣም በጣም አስፈላጊ ነው። እና ለምሳሌ በቫቲካን በኩል አሁን ድረገጻችን ላይ Global Alliance for Ethiopia.org የሚል ነው። እዛ ላይ እየተፈረመ ያለ አቤቱታ አለ። የተፈረመው እስካሁን ወደ 4800 ነው። ነገር ግን የምንፈልገው 100,000 ነው። እና 105 ሚሊዮን ህዝብ ያላት ሀገር እና ሌሎችም ወዳጆች ያንን ለማሟላት ምንም የሚያስቸግር አይመስለኝም። ምክንያቱም የቫቲካን ድጋፍ ለፋሽስት ጣሊያን በጣም 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 አበረታታች ነበር። ነገሩን ያቀናው እሱ ነው። እና ምናልባት ወደ ኋላ እንመለስበታለን። የነሱ ቡራኬ ነው አንደኛው ተጣለ ያን ሁሉ ግፍ ያስከተለው። በዚህ አጋጣሚ ደግሞ ሌላ ማመስገን የሚገባኝ ይሄ መታሰቢያው ያለበት አውራጃ ላዚዮ ይባላል። የዛ አውራጃ ገዢው ኒኮላ ዲንጋሬቲ ይባላሉ። በእውነቱ እሳቸው በጣም ቀና አስተሳሰብ ያላቸው በእሳቸው ድጋፍ ነው የአውራጃው ምክር ቤት ተሰብስቦ ይሄ ሀውልት መነሳት አለበት ያን በ15 ቀን ነው መሆን ያለበት ብለው ወሰኑት። ያ ካልሆነ ጉዳዩ ፍርድ ቤት በማለት እንግዲህ የፍርዱ ሂደት ያው ማሰኞለት የተገኘውን ውሳኔ ያስገኝታል። የቀረውንም ተስፋ ሳንቆርጥ በእግዚአብሔር እርዳታ እና ሁሉም ለፍትህ በሚያምን ሰው ድጋፍ እንቀጥላለን ማለት ነው።
ተነሳችሁለት ዓላማ አንዱም በዚያ ዘመን ከፍተኛ በደል ለደረሰበት የኢትዮጵያ ሕዝብ ክብር የሚነሳ ድርጊት ተቃውማችሁ ይሄን አይነት የፍርድ ውጤት ማግኘታችሁ ባለም አቀፍ ደረጃ በደል ሲፈጸም ምን ቢቆይ ምን ቢዘገይ ለፍሬ መብቃት ማስቻሉን ምሳሌ ይሆናልና በድጋሚ እንኳን ደስ ያላችሁ። ቀጣይ እርምጃዎቻችሁንም ተከታትለን እንዘግባለን። ለአሁኑ ግን አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም በጣም በጣም አመሰግናለሁ። አንድ ነገር ማከል መፈልገው ስለ ፖፕ ፓየስ 1ኛ ጣሊያኖች ኢትዮጵያን በወረሩ ጊዜ ከነበሩት የቫቲካን መሪዎች አንደኛው መጀመሪያ ላይ ነበሩ እና አንድ እንዳከራካሪ የተነሳ ነጥብ እሳቸው ያንን ፋሽስቶቹን አልባረኩም የሚለው ነው። በእውነቱ ለዚህ ብዙ ማስረጃ አቅርቤያለሁ። አንደኛው ለምሳሌ በኒውዮርክ ታይምስ ጋዜጣ ላይ ፌብሩዋሪ 13 1937 እንደ ፈረንጆች አቆጣጠር ጣሊያኖች ኢትዮጵያን ወረው ሳለ ማለት ነው ፖፕ ፓየስ 1ኛ ቡራኬያቸውን ለጣሊያን ንጉስ ሲያቀርቡ የጣሊያን ንጉስና የኢትዮጵያ ንጉሰ ነገስት ብለው ባርከዋል። በዚህ ላይ ብዙ ጳጳሳት ወርቃቸው እየሰጡ እንደውም ይሄ ቅዱስ ጦርነት ነው ያሉ አንድ ጳጳስ ነበሩ። ምክንያቱም ያንን እምነት የሌለውን ህዝብ ወደ ካቶሊክ እምነት መቀየር ያስችላልና እየተባለ ብዙ በብዙ ብዙ መንገድ በእውነቱ የቫቲካን የፋሽስት ጣሊያን ጦር የደገፈች መሆኑ የማያጠራጥር ነገር ነው። ስለዚህ በዚህ ምክንያት ነው በእውነቱ ብፁዕ አቡነ ብርሃነ ኢየሱስ ጋርም በአካል ተገኝቼ ለረጅም ሰዎች ባሉበት ስለዚህ ጉዳይ ተወያይተን ቫቲካን ይቅርታ መጠየቅ እንዳለባት በግልጽ ነግረውኛል። ብፁዕ አቡነ ብርሃነ ኢየሱስ በኢትዮጵያ የካቶሊክ ቤተክርስቲያን ካርዲናል ናቸው እና መጨረሻው ነጥቤ ቫቲካን ይቅርታ የመጠየቋ ነገር እስካሁን ለኢትዮጵያ ተነፈገ እንጂ አይሁዶችን ይቅርታ ጠይቀዋል። አሁን በቅርቡ ሩዋንዳን ይቅርታ ጠይቀዋል። ከዛትንሽ ቀደም ብሎ በአሁኑ ፖፕ ፍራንሲስ የላቲን አሜሪካ ሰዎች እንዲሁ ይቅርታ ጠይቀዋል እና በኢትዮጵያ ላይችና ጓንቶ ነው ከፋሽስት ጣያ ጋር የተባበሩበትን ለምን ይቅርታ እንደማይጠይቁ በጣም የሚያስገርም ነው። እንግዲህ አሁን የጣሊያ ፍርድ ቤት እንኳን በኢትዮጵያ ፍትሃዊ የሆነ ውሳኔ ሲያስተላልፍ ቫቲካንን ተቀስቅሳ ክርስቲያናዊ ተግባሯን እንደምታከናውን በጣም ተስፋ አደርጋለሁ።
መልካም። በድጋሚ አቶ ኪዳኔ አለማየሁ፣ ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለው ማህበር ዋና ስራ አስኪያጅ፣ እግዚአብሔር ይስጥልኝ።
እግዚአብሔር ያክብርልኝ አቶ አሉላ። ቪኦኤም ይህን እድል ስለሰጠኝ በጣም በጣም ማከብረው ነው። አመሰግናለሁ።